በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ ፍጻሜ። ኢየሱስ በቤተ መቅደስ። ዮሴፍና ማርያም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። ኢየሱስ 12 ዓመት በሆነውም ጊዜ እንደተለመደው በዓሉን ለማክበር ይሄዱ። በዓሉ ከተፈጸመ በኋላ እነርሱ ወደ ቤታቸው ሲመለሱ ኢየሱስ በኢየሩሳሌም ቀረ። ዮሴፍና ማርያም ግን እዚያ መቅረቱን አላወቁም ነበር። ከመንገደኞች ጋር አብረው የሚሄድ መስሏቸው የአንድ ቀን መንገድ ሲጓዙ አሉ። ከዚያም በኋላ ከዘመዶቻቸውና ከጓደኞቻቸው ዘንድ ይፈልጉት ጀመር። ነገር ግን ሊያገኙት ስላልቻሉ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሦስት ቀንም በኋላ በቤተ መቅደስ አገኙት። በዚያም በሊቃውንት መካከል ተቀምጦ ሲያዳምጣቸውና ጥያቄ ሲያቀርብላቸው ነበር። የሰሙትም ሁሉ በማስተዋሉና በመልሱ ይገረሙ ነበር። ዮሴፍና ማርያም በቤተ መቅደስ ባዩት ጊዜ ተደነቁ። በዚያን ጊዜ እናቱ ልጄ ምን ነው እንዲህ ያደረግህን? አባትህና እኔ የተጨነቀን ስንፈልግህ ነበር እኮ አለችው። ኢየሱስም ስለ ምን ፈልጋችሁኝ? እኔ በአባቴ ቤት መሆን እንደሚገባኝ አታውቁም ኖረዋልን? አላቸው። እነርሱ ግን እርሱ የተናገረውን አላስተዋሉም። ከዚያም በኋላ ኢየሱስ ከእነርሱ ጋር ወደ ናዝሬት ሄደ፣ ይታዘዛቸውም ነበር። እናቱም ይህን ሁሉ ነገር በልቧ ትይዘው ነበር። ኢየሱስ በእግዚአብሔርና በሰው ፊት የተወደደ ሆኖ በጥበብና በቁመት እያደገ ይሄድ ነበር። ይህ የእግዚአብሔር ቃል ነው።
ይታዘዛት ነበር ያገለግላት ኢየሱስ እናቱን በቀን በሌሊት ኢየሱስ እናቱን በቀን በሌሊት በነፋሳት አስሮ በደመና ጭኖ ያመጣላት ነበር እንጨት ከዶል ደክሞ ያመጣላት ነበር እንጨት ከዶል ደክሞ ይታዘዛት ነበር ያገለግላት ኢየሱስ እናቱ።
ያለነው ዘመን ዘመን አስርዮ ነው። ጌታችን ኢየሱስ ክርስቶስ እውነተኛ ሰውና እውነተኛ አምላክ መሆኑን መለኮታዊነቱ አምላክነቱን ለፍጡራን የመገለጡን የምናስተነትንበት የእግዚአብሔር ቃል ሥጋ ለብሶ በመካከላችን መገኘቱን የምናጤንበት ወቅት ነው። በወቅቱ ይሄ ለተወሰኑ ዕድለኞች ቢሆንም በልደቱ፣ በጥምቀቱ፣ በቃና ዘገሊላ ሰርግ ክብሩን አሳይተዋል። ዛሬም እንደ አንድ መንፈሳዊ አማኝ ዕብራዊ የእግዚአብሔርን ሕግ ለመፈጸም ዓመታዊ ግዴታውን ለመወጣት ከሌሎች መሳዮቹ ጋር ከቤተሰቦቹ አብሮ በኢየሩሳሌም ዋናው ቤተ መቅደስ እናገኘዋለን። በብሉይ ኪዳን ሕግና ሥርዓት መሠረት የእስራኤል ሕዝብ ከአይሁድ አበይት በዓላት ውስጥ ቢያንስ በሦስት ማለት አንደኛ በበዓለ ፋሲካ እና በበዓለ ናት፣ ሁለተኛ በበዓለ ሰዊት፣ ሦስተኛ በዳስ በዓል ወደ ኢየሩሳሌም ቤተ መቅደስ እየሄዱ እግዚአብሔርን የአምልኮ ሥርዓታቸውን ይፈጽሙ ነበር። እነዚህም በዓላት የሚያከብሩት አዋቂዎች ብቻ ሳይሆኑ አካለ መጠን ያላደረሱ ወንዶች ልጆች ጭምር በዓመት ሦስት ጊዜ ያህል ወደ እግዚአብሔር ቤት እንዲሄዱ ታዘዋል። በዓመት ሦስት ጊዜ በአንተ ዘንድ ያሉ ወንዶች ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ይምጡ የሚል በኦሪት ዘጸአት ምዕራፍ 23 ቁጥር 17 ላይ እንደ ተጻፈው ሽማግሌው ዮሴፍና እመቤታችን ቅድስት ድንግል ማርያም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ስለ ነበር ሕፃኑ ጌታችን ኢየሱስ ክርስቶስንም 12 ዓመት በሆነው ጊዜ የፋሲካን በዓል ለማክበር ሕፃኑን ኢየሱስን ይዘው ወደ ኢየሩሳሌም ሄዱ። የወላጆቹ የእግዚአብሔር ሕግ አክባሪነት ከጥንትም እንኳ ቢሆን በዚች ቀን ግን ልጃቸውን አስከትለው ተፈሳሐ ቁስሜ የቤሉን ቤተ እግዚአብሔር ንሐውር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለው በመዝሙረ ዳዊት 122 የነጋዲያን መዝሙር እየዘመሩ ተገቢውንና መልካም ልማድን በማውረስ በመንፈስ ብቻ ሳይሆን እግዚአብሔር አምላክን እርሱ እንዲያድርበት በወሰነው ቤቱ ለማምለክ በኢየሩሳሌም ተገኝተዋል። ቅድስት ቤተሰብ በምድራዊ ቆይታቸው በሕልምም ሆነ በራእይ የሚገለጽላቸውን የእግዚአብሔር ፈቃድ ከማሟላት ሌላ ትርጉምና ዕቅድ እንዳልነበራቸው የሚታወቅ ነው። ቅዱስ ሉቃስ የጌታችን ኢየሱስ ክርስቶስ መደበኛ ሕይወቱ በተለይ ደግሞ ስውር ሕይወቱ ተብሎ ከተሰየመው ጨለፍ አድርጎ በኢየሩሳሌም የመጥፋቱንና መገኘቱን ገጠመኝ ትኩረት የሰጠበት ዋና ምክንያት አሰርዮ ማለት መለኮታዊነቱን ለማስገንዘብ ነው። አሰርዮ ክርስቶስን በሰፊው ስለ ብሥራቱ፣ ስለ ልደቱና ጥምቀቱ በተረከው ይናገራል። በ12 ዓመቱ ወደ አባቱ ቤት ወላጆች ሸንቸውት በሄዱ ጊዜ እርሱ ግን በሰው አመለካከት ከልጅ ለወላጅ የሚጠበቅበትን ግዴታ እንደመርሳት በሚመስል አኳኋን ለሶስት ቀናት በወሰደ አስተምሮ ከእድሜ አኳያ የማይጠበቅ ጥያቄና መልስ በማቅረቡ ከዘመኑ ሊቃውንት አይሁድ አድናቆት ማትረፉ የቅዱስ ሉቃስን ትኩረት ስቧል። በዚህ እድሜው ከኃጢአት በስተቀር የሰው ባህሪ የሚጠይቀውን የሚያሟላ ቢሆንም ልዩ ችሎታ ያለው ሕፃን ስለመሆኑ ጥያቄ መልስ አቅርቦቱና ስለ አባቱ ቤትና ጉዳይ ተቆርቋሪነት ለወላጆቹ በሰጠው መልሱ ግልጽ ያደርግልናል። ቅድስት ድንግል ማርያምና ቅዱስ ዮሴፍ ከብስራተ ገብርኤል አንስቶ ልጃቸውን በመንፈስ ቅዱስ ሥራ የልዑል እግዚአብሔር ልጅ ስለመሆኑ ባይዘነጉም ተገቢ የወላጅ ግዴታቸውን ለመወጣት ተቸግረው ፈለጉት፣ አግኝተውም ጠየቁት። እንደ ልማዳቸውን በጽሞና የአምላክን ቃል በልባቸው አስፍረው ተያይዘው ናዝሬት አገራቸው ገቡ። ልጃቸውም እየታዘዛቸው አደገ።
ትንሽ ትንሹ እንደ ሰው አደገ። የጠፋውን መንጋ መጣ የፈለገ። ያልቆመ ሰው የለም በፍቅር ያልተሰራ።
ዛሬው መንፈሳዊ ማዕድ የሚመግበን ከባህሪየ መለኮቱ ግልጸት ባሻገር ክርስቶሳዊ ቤተሰብ ባህሪና ተግባር ምን መሆን እንዳለበት ነው። ለዚህም አርአያ የሚሆነን ቅድስት ቤተሰብ ናት። በባልና ሚስት ልብ ውስጥ መቀረጽ ያለበት ሀብት ራሱ እግዚአብሔር ነው፣ ፈሪሃ እግዚአብሔርም ነው። የሕይወታቸው መመሪያ ከእርሱ ስለሚመነጭ በተለያዩ መስመሮችና በሕይወት ገጠመኞች የሚመጣላቸውን መልእክት ለመስማት አንደበትን ዘወትር ወደ እርሱ ማቅናት ነው። የሰው ጥበብ ቁም ነገሩ ከእግዚአብሔር ጥበብ ጋር ሲጣጣም ብቻ ነው። አባትና እናትም በክርስቶስና በቤተ ክርስቲያን መካከል ባለው ኅብረት በሚመስል አንድነታቸው ፈቃዱን መሻት ዋናውና ቀዳሚ ተግባራቸው ነው። ቅድስት ቤተሰብ ራሳቸውን ለእግዚአብሔር ስለ ገዙ ፈቃዱን ለመፈጸም ቃሉን ለመታዘዝ አብረው በቤተልሔም፣ በግብፅ፣ በናዝሬት ወዘተ ዛሬም በኢየሩሳሌም ተገኙ። የእግዚአብሔር ሕግና ትእዛዝ የፍቅራቸውና የደስታቸው ምንጭ ነው። ስለሆነም የስንቅ እጥረት፣ የቀን ሐሩር፣ የሌሊት ቁር፣ ዳገቱ፣ ቁልቁሎቱ፣ የቦታው ርቀት ሳያደናፍቃቸው ከናዝሬት ወደ ኢየሩሳሌም የወሰዳቸው በልባቸው ውስጥ የተቀረጸው የእግዚአብሔር ፍቅር ነው። ቀዳሚው ጉዳይ ሁሉን ነገር በእግዚአብሔር ዐይን መመልከት፣ እርሱን በልብ ውስጥ ማኖር ነው። ይሄ በቅድሚያ ካልኖረ ለመጪው ትውልድ ማስተላለፍ ከየት ይገኛል? ንብረትህን ለልጅ ማውረስ ተገቢ ነው። ልጅን መንከባከብ፣ መመገብ፣ ማልበስና መከላከል ተገቢና ቅዱስ ተግባር ነው። ከዚህ እጅግ የላቀ ሀብት ግን በጸጋ ያገኘውንና ከሕይወት ያዋሃድከውን አምልኮቱና ፈሪሃ እግዚአብሔርን ለልጅ ማስተላለፍ ነው። ምድራዊ ሀብት የብርታት መለኪያ አይደለም። በአንጻሩ ከእግዚአብሔር መንግሥት እንዳይገልለን ጌታ በጥብቅ ያስጠነቅቀናል። ልጅን አደራ ለእግዚአብሔር መስጠትና በአምልኮቱ ማጽናት ከማንኛውም ተጻራሪ መከላከል የወላጆች ዋና ኃላፊነት ነው። ቅድስት ቤተሰብ ለልጃቸው ደህንነት ሲባል የቆጠቡት ጉልበት አልነበረም። ልጅን በፍሪሃ እግዚአብሔር መገንባት የቅዱስ ቤተሰብ ምስክር ነው። ስለዚህ ወላጆች የቅድስት ቤተሰብ ምሳሌ በመከተል ለልጆቻቸው ለሥጋዊም ሆነ ለመንፈሳዊ ሕይወታቸው የእግዚአብሔር ቃልና መልካም ሥነ ምግባር ማስተላለፍ ያስፈልጋቸዋል። ልጆች ይህን ሊያገኙ የሚችሉት በወላጆቻቸውና በአሳዳጊዎቻቸው አማካኝነት ነው። ስለዚህ የወላጆች ኃላፊነት እጅግ የላቀ ነው። ከላይ እንደተገለጸው በመልካም አስተዳደግ ያደጉ ልጆች ውሏቸው በመልካም ቦታ ነው። በመልካም አስተዳደግ ያላደጉ ወጣቶች ግን በእረፍት ጊዜያቸው ብቻ ሳይሆን በትምህርትም ጊዜ ተማሪ ቤት እንሄዳለን እያሉ አልሆነ ቦታ ይውላሉ። እንዲያውም የሚያድሩም አሉ። ብዙ ጊዜ በማይገባ ቦታ እየዋሉ የማይገባ ሥራ ይሠራሉ። የወንጀልም ሥራ ሲሰሩ የሚገኙ አይታጡም። እነዚህን ልጆች የተመለከተ ሁሉ አሳዳጊ የበደላቸው እየተባለ ወላጆቻቸውን ያሰድባሉ። አሳዳጊ የበደለው የሚለው አነጋገር በመጠኑም ቢሆን እውነት ነው። ምክንያቱም አንዳንድ ወላጆች ልጆቻቸውን በመልካም አስተዳደግና በጥንቃቄ ሳይሳድጓቸው ይቅርና የማይገባ ሥራ ሲሰሩ ሲገኙ ወላጆቻቸውን ያሰድባሉ። ልጆች እንደ ነጭ ልብስ ናቸው። ነጭ ልብስ የሰጡትን ቀለም ሊቀበል ይችላል። እንዲሁም ልጆችን ከልጅነት እድሜያቸው ጀምሮ በሚገባ በጥሩ ምክር፣ በመልካም ስነ ምግባርና በፍሪሃ እግዚአብሔር እንዲሁም እየቀጡ ካሳድጓቸው በመላ ሕይወታቸው አስተዋዮችና ጥበበኞች ይሆናሉ። መንገዳቸውም ሁሉ የቀና ይሆናል። አንዳንድ ልጆች በተፈጥሮ አስተዋዮች ስለሚሆኑ የወላጆቻቸውን ተክሳጽ ወይም ምክር ይቀበላሉ። ጠቢቡ ሰሎሞን ስለ ልጆች ሲናገር የወላጆቹ ተክሳጽና ምክርን የሚቀበል ልጅ ይከብራል ሲል ይመክራል በምዕራፍ 13 ቁጥር 18 ላይ። ልጆችን እየቀጡ መምከር ያስፈልጋል። ጠቢቡ ሰሎሞን ልጆችን እየቀጡ ማሳደግ አስፈላጊ መሆኑን ሲናገር በበትር ከመምታት የሚራራ ሰው ልጁን የሚጠላ ነው፣ ልጁን የሚወድ ግን በጥንቃቄ ይቀጠዋል ይላል ምሳሌያተ ሰሎሞን ምዕራፍ 13 ቁጥር 24። በዛሬው ምንባብ እንደ ሰማነው ወጣቶች የሕፃኑን የጌታችን ኢየሱስ ክርስቶስን አርአያና ምሳሌ በመከተል በመላ ሕይወታቸው ዕውቀት፣ ጥበብና ማስተዋል በሚገኝበትና የእግዚአብሔርም ቃል በሚነገርበት በተቀደሰ ቦታ እንዲገኙ እጅግ ያስፈልጋቸዋል። ወላጆችም ቢሆኑ ልጆቻቸውም በዚህ መስመር እንዲሰማሩ በበኩላቸው መምከርና ማደፋፈር፣ እንዲያው ወደ እግዚአብሔር ቤት መሸኘት አለባቸው። ልጆች በዚህ ሁኔታ ሕይወታቸውን እንዲመሩ ከተደረገ ዘመናችንን ካስቸገረው ከመጠጥ፣ ከሲጃራና ከአደንዛዝ እጾች ሱስኘት እንዲሁም ዓለምን እያሸበረ ካለው ከኤችአይቪ ኤድስ ነፃ እንደሚሆኑ እሙን ነው። የጌታችን ኢየሱስ ክርስቶስ ጸጋውና በረከቱ ረድኤቱና ቸርነቱ ከሁላችን ጋር ይሁን፣ አሜን። And no, no.